በትላንትናው ዕለት ማለትም በግንቦት 27 2009 ዓመተ ምህረት በመላው ዓለም በሚገኙ ክርስቲያኖች ዘንድ ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ ከ50 ቀናት በኋላ መንፈስ ቅዱስ በሐዋርያት ላይ በእሳት አምሳል የወረደበት የጴንጤቆስጤ በዓል በታላቅ ድምቀት ተከብሮ መዋሉ ይታወቃል። ይህ የጴንጤቆስጤ በዓል በርካታ ምዕመናንና የአገር ጎብኚዎች በተገኙበት በቅዱስ ጴጥሮስ አደባባይ ላይ በርዕሰ ሊቃነ ጳጳሳት ፍራንቺስኮ መሪነት መሥዋዕተ ቅዳሴ ተደርጎ እንደ ነበረም የሚታወቅ ሲሆን፣ በወቅቱም ቅዱስነታቸው ባሰሙት ስብከት እንደ ገለጹት መንፈስ ቅዱስ የፋሲካ በዓል ትልቁ ስጦታ ነው ማለታቸውም ተገልጿል። ክቡራንና ክቡራት አድማጮቻችን፣ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በወቅቱ ያደረጉትን ስብከት እንደሚከተለው ተርጉመነዋል። እንድታዳምጡን ከወዲሁ እንጋብዛለን። መንፈስ ቅዱስ በየጊዜው አዳዲስ ነገሮችን የሚያመጣ ፈጣሪ የሆነ መንፈስ ነው። በዛሬው ቀን በተነበቡልን ምንባባት ላይ በመንፈስ ቅዱስ አማካይነት የተገኙትን ሁለት አዳዲስ ተግባራትን እናገኛለን። በቅድሚያም በሐዋርያት ሥራ በምዕራፍ 2 ከቁጥር 1 እስከ 11 ላይ እንደ ተጠቀሰው መንፈስ ቅዱስ ደቀ መዛሙርቱን አዲስ ሰው ሲያደርጋቸው እናያለን። በመቀጠልም በዮሐንስ ወንጌል በምዕራፍ 20 ከቁጥር 19 እስከ 23 ላይ እንደተጠቀሰው ለደቀ መዛሙርቱ አዲስ የሆነ ልብ ሲፈጥርላቸው እናያለን። አዲስ ሰው በጴንጤቆስቴ ቀን መንፈስ ቅዱስ የእሳት ነበልባሎች በሚመስሉ ምላሶች አማካይነት ከሰማይ ወረደ፣ በእያንዳንዳቸውም ላይ አረፈባቸው። ሁሉም በመንፈስ ቅዱስ ተሞሉ። መንፈስ ቅዱስ እንዲናገሩ በሰጣቸው ችሎታ መጠን በሌሎች ቋንቋዎች መናገር ጀመሩ። የሐዋርያት ሥራ ምዕራፍ 2 ቁጥር 3 እና 4 የእግዚአብሔር ቃል መንፈስ ቅዱስን እንዲህ በማለት ይገልጸዋል። በመጀመሪያ በእያንዳንዳቸው ላይ አረፈባቸው፣ ቀጥሎም ሁሉንም ወደ ኅብረት ያመጣቸዋል ይለናል። ለእያንዳንዱ ስጦታ ከሰጣቸው በኋላ ኅብረት እንዲፈጥሩ ይሰበስባቸዋል። በሌላ አነጋገር ይህ መንፈስ በልዩነት ውስጥ ኅብረት ሲፈጥር ይታያል። በዚህም መልኩ የተለያየ ነገር ግን ኅብረት ያለው አዲስ ነገር ይመሠርታል። ይህም ዓለም አቀፋዊ ቤተ ክርስቲያን ብለን የምንጠራው ነው። በቅድሚያ ፈጣሪና ድንገተኛ በሆነ መንገድ ልዩነትን ፈጠረ። ከዚያም ሁሉንም በአንድነት በመሰብሰብ ኅብረትን ፈጠረ። የእርሱ መገኘትና እንቅስቃሴ ማድረግ የተለያዩ መንፈሶች ኅብረት እንዲፈጥሩ ያደርጋል። በተጨማሪም እያንዳንዱ የተለያየ እንዲሆንም ያደርጋል። ይህንንም የሚያደርገው እውነተኛ ኅብረትን በሚያረጋግጥ መልኩና በእግዚአብሔር ፍቃድ ላይ ተመስርቶ አንድ የሚያደርግ ኅብረት ሳይሆን በልዩነት ውስጥ ኅብረትን ይፈጥራል። ይህ እንዲከሰት ከፈለግን ሁለት መደበኛ የሆኑ ፈተናዎችን ማስወገድ ይኖርብናል። የመጀመሪያው ፈተና አንድነትን ያለ ልዩነት ለመፍጠር መሞከር ነው። ይህም የሚከሰተው ለመለያየት ስንሞክር፣ አንድ ወገንን ብቻ በመደገፍ አንድ ጎራ ስንፈጥር፣ ግትር የሆነ ሐሳብ ስናራምድና እኔ ብቻ ነኝ ትክክል ብለን ስናስብ፣ በራሳችን ሐሳብ ውስጥ ብቻ ተቆልፈን ወይም ተዘግተን ስንኖር፣ ነገሮችን ሁሉ በራሳችን አመለካከት ላይ ተመስርተን ስንሠራ፣ በተጨማሪም እኛ ከሌሎች የተሻልን ነን ብለን ስናስብ፣ በአጠቃላይ እውነት ሁሉ እኛ ጋር ነው የሚገኘው ብለን ስናስብ የሚከሰት ፈተና ነው። ይህ በሚፈጠርበት ወቅት ከአጠቃላይ ጉዳይ ይልቅ ክፋይ የሆነውን ብቻ እንመርጣለን ማለት ነው። በዚህ አግባብ ከሄድን ደግሞ የቤተ ክርስቲያን አባል ሳንሆን የአንድ ቡድን አባል እንሆናለን ማለት ነው። ስለዚህ በአንዱ በመንፈስ ቅዱስ እንደ ተዋጁ ወንድምና እህት ሳንሆን አንድ ጎን ብቻ በንቃት የምንደግፍ ሆነን እንገኛለን ማለት ነው። በቅድሚያ በኢየሱስ ጎራ ሳንሰለፍ የግራ ወይም የቀኝ ክንፍ ደጋፊ ክርስቲያኖች እንሆናለን ማለት ነው። የዝህም ውጤት ያለ ህብረት ልዩነት መፍጠር ይሆናል ማለት ነው። የዚህ ተቃራኒ የሆነ ፈተና ደግሞ ህብረትን ያለ ልዩነት ለመፍጠር መሞከር ነው። በዚህ ረገድ ሁሉም ሰው ሁሉንም ነገር በአንድነትና ወጥ በሆነ መልኩ ማከናወን አለበት። ስለ ሁሉም ነገር ተመሳሳይ የሆነ አስተሳሰብ ሊኖር ይገባል የሚል ሐሳብ በሚንሸራሸርባቸው ወቅቶች ሁሉ ይህም ህብረት አንድነትን መፍጠር ነው የሚለውን ያሰማል። በዚህም ረገድ ህብረት ማለት ወጥ ወይም ተመሳሳይ የሆነ ነገር መፍጠር የሚለውን ሐሳብ በማስረጽ የሌሎችን ነጻነት ይጋፋል። ነገር ግን ሐዋርያው ጳውሎስ የእግዚአብሔር መንፈስ በሚገኝበት ስፍራ ሁሉ ነጻነት አለ ይለናል። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 17። ስለዚህም ለመንፈስ ቅዱስ የምናቀርብለት ጸሎት ሊሆን የሚገባው የየግላችንን ምርጫ ወደ ጎን በመተው የእርሱ የሆነችውን ቤተ ክርስቲያንን እንድንወዳትና እንድናቅፋት የእያንዳንዳችንንም ቤተ ክርስቲያን ተመሳሳይ በሆነ መልኩ እንድንወድና እንድናፈቅር የኅብረትን ጸጋ ይሰጠን ዘንድ ልንጠይቀው ያስፈልጋል። በሁሉም ዘንድ ኅብረት ይፈጠር ዘንድ ብጥብጥ የሚፈጥር እንክርዳድንና የቅናትን መርዝ የሚዘራውን ሐሜት አስወግደን የቤተ ክርስቲያን ወንድምና እህት ማለት ኅብረት ያላቸው ወንድምና እህት ማለት መሆኑን እንድንረዳ ኃላፊነት መውሰድ እንድንችል ይረዳን ዘንድ ልንጸልይ ያስፈልጋል። በተጨማሪም ቤተ ክርስቲያን እናታችንና ቤታችን እንደሆነች ለሁሉም ክፍት የሆነችና ሁሉም ከመንፈስ ቅዱስ የሚመነጨውን ደስታ የሚቋደሱባት እንደሆነች የሚሰማው ልብ ይሰጠን ዘንድ ልንለምነው ልንጸልይም ያስፈልጋል። አሁን ደግሞ በመንፈስ ቅዱስ አማካይነት ወደ ተገኘው ሁለተኛው አዲስ ነገር እንሻገር። ይህም አዲስ ልብ የሚለው ነው። ከሙታን የተነሳው ጌታችን ኢየሱስ ክርስቶስ በመጀመሪያ ከደቀ መዛሙርቱ ጋር በተገናኘበት ወቅት መንፈስ ቅዱስን ተቀበሉ፣ እናንተ የሰዎችን ኃጢአት ይቅር ብትሉ ይቅር ይባልላቸዋል፣ እናንተ የሰዎችን ኃጢአት ይቅር ባትሉ ግን ይቅር አይባልላቸውም። የዮሐንስ ወንጌል ምዕራፍ 20 ከቁጥር 22ና 23 ላይ ብሏቸው ነበር። እርሱን በመከራው ጊዜ በመካዳቸውና ብቻውንም ጥለውት በመሄዳቸው የተነሣ ኢየሱስ ደቀ መዛሙርቱን አላወገዘም፣ ነገር ግን የይቅርታን መንፈስ ሰጣቸው። መንፈስ ቅዱስ ከሙታን የተነሣው ጌታ የመጀመሪያው ስጦታ ነው። ይህም በቀዳሚነት የተሰጠው ኀጢአትን ለማስተሰረይ ነው። እዚህ ላይ የቤተ ክርስቲያን አጀማመርን እናያለን። ሁላችንም አንድ ላይ አጣብቆ የሚይዝ ማጣበቂያ እንዳለም እንገነዘባለን። ቤታችንን በምንሠራበት ጊዜ ጡብ ወይም ብሎኬት ለመደደር የሚያግዘን ስሚንቶ እንዳለ እንገነዘባለን። ይህም ይቅርታ ማድረግ ነው። ይቅርታ ማድረግ ልባችንን ነፃ እንዲሆን በማድረግ ነገሮችን በአዲስ መልክ እንድንጀምር ያስችለናል። ይቅርታ ተስፋን ያጎናጽፋል። ይቅር መባባል ባይኖር ኖሮ ቤተ ክርስቲያን አትመሠረትም ነበር። የይቅርታ መንፈስ በኅብረት አማካይነት ለሁሉም ነገሮች መፍትሔን ይፈልጋል። ከዚህ የተለያዩ መንገዶች በችኮላ የሚደረጉ ውሳኔዎችን፣ በሮቻችንን መዝጋት፣ ሌሎችን የመተቸት፣ እነዚህንና እነዚህን የመሳሰሉ መንገዶችን እንድናስወግድ ይቅርታ ይረዳናል። በምትኩም መንፈስ ቅዱስ ይቅር ማለትና ይቅርታን የመቀበል የሚሉትን ሁለት ዓይነት የይቅርታ መንገዶችን እንድንከተል ይረዳናል። ይህም መለኮታዊ ፍቅር ባልንጀሮቻችንን እንድንወድ ይረዳናል። ይህም ፍቅር አንድ ነገር መሠራት ወይም መሠራት እንደሌለበት፣ መለወጥ ወይም መለወጥ እንደሌለበት መወሰን የሚያስችለን ብቸኛው መመዘኛ ሊሆን ይገባል። ራሳችንን በይቅርታ እንድናድስና ራሳችንን በራሳችን በማረም ከቤተ ክርስቲያን ጋር ያለንን ግንኙነት ያማረ ይሆን ዘንድ የሚረዳን ጸጋ እንዲሰጠን ልንጠይቅ ይገባል። ከዚህም በኋላ ብቻ ነው ሌሎችን በፍቅር ማረም የምንችለው። በኃጢአታችን ምክንያት የተነሳ በአመድ ብናዳፍነውም ነገር ግን መንፈስ ቅዱስ በቤተ ክርስቲያንና በልባችን ውስጥ የሚቀጣጠል የፍቅር እሳት ሆኖ ይቀጥላል። እንዲህ ብለን እንጠይቀው፣ በልባችንና በቤተ ክርስቲያናችን ውስጥ የምትኖር የምትመራን በልዩነታችን እንድናምን የምታደርግ የእግዚአብሔርና የጌታ መንፈስ ሆይ ና፣ እንደ ውሃ ለሕይወታችን ታስፈልገናለ። እንደ አዲስ በእኛ ላይ ውረድ። ኅብረትን መፍጠር አስተምረን። ልባችንን አድስ። አንተ እንደምትወደን መዋደድ እንድንችል፣ አንተ ይቅር እንደምትለን ይቅር ማለት እንድንችል አስተምረን። አሜን። ክቡራንና ክቡራት አድማጮቻችን፣ ቀደም ሲል ስትከታተሉት የቆያችሁት ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትና ዕለት ማለትም በግንቦት 27 2009 ዓ.ም በመላው ዓለም በሚገኙ ክርስቲያኖች ዘንድ ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ ከ50 ቀናት በኋላ መንፈስ ቅዱስ በሐዋርያት ላይ በእሳት አምሳል የወረደበት የጴራቅሊጦስ በዓል በታላቅ ድምቀት በተከበረበት ወቅት በቅዱስ ጴጥሮስ አደባባይ መሥዋዕተ ቅዳሴን ባሳረጉበት ወቅት ያሰሙትን ስብከት ሙሉ ይዘት ነበር ያስደመጥናችሁ። አብራችሁን ሆናችሁ ስላዳመጣችሁን ከልብ እናመሰግናለን።